ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 12 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ግንቦት 12 ቀን 899 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ጎጃም ላይ እየተፈጸመ ያለው መንግስታዊ ሽብር ተጠናክሮ የቀጠለ ሲሆን በርካቶች በጸጥታ ኃይሎች እየተገደሉም ነው። በአማራ ብልጽግና ሙሉ ትብብር የአማራ ልዩ ኃይል መለዮ የለበሱ የሆዴድ አሸባሪ ጦር በመውጣ ድምጻቸው ሲያሰሙ የወጡ ንጹሃን ጨፍጭፈዋል። እስካሁን 20 የሚሆኑ መቁሰላቸውና ከማከላቸውም የሞቱም እንዳሉ ተገልጿል። የኦነግ ሆዴድ ጥምር የሆነውን ራሱን ብልጽግና የሚለው የኮሎኔሉ ዘረኛ አገዛዝ መመሪያ ተቀብሎ ተገባራዊ ያደረገ ያለው የአማራው ብልጽግና የባንዳ ቡድን በአማራው አካባቢ በታጋዮች ላይ የሚያካሄዱን አረመኔያዊ ጭፍጨፋ አጠናክሮ የቀጠለ መሆኑ ታውቋል። በመጣ ተቃውሟቸውን ሲያሰሙ የነበሩ ዜጎች ጥያቄያቸው ባለመመለሱ በዚያው በአደባባይ ውስጥ ያደረሙ መሆናቸውም ታውቋል። በሌላ በኩል የፋኖ አደራጅና አሰባሳቢ የሆነው ዘመነ ካሴን አፍኖ ለመውሰድ የተደረገው ሙከራ ከፍተኛ የተኩስ ልውውጥ መቀስቀሱና በዚህም በርካታ ሰዎች መጎዳታቸውን ነዋሪዎች ለዜና ተቋሞች ገልጸዋል። ወረራውን ያካሄዱት የአማራ ልዩ ኃይልና የመከላከያ አባላት ሲሆኑ ብሬንና ስናይፐር የተጠቀሙ መሆናቸው ታውቋል። በርካታ አካባቢ ነዋሪ ወደ ጫካ መግባቱም እንዲሁም ቢያንስ 5 ሰዎች መገደላቸውና በርካታ መቁሰላቸውን የዓይን እማኞች ጨምረው ገልጸዋል። በተፈጠረው ግርግርም ቁጥራቸው ከፍተኛ የሆነ የቀንድ ከብቶች መገደላቸውና መዘረፋቸውም ተነግረዋል። ከዚህ በተጨማሪ የአሻራ ሚዲያ 5 ሰራተኞችና እንዲሁም 2 የንስር ሚዲያ አባላት ከባህር ዳር ታፍነው የተወሰዱ መዳረሻቸውም ያልታወቀ መሆኑን ምንጮች ዘግበዋል። በምስራቅ ጎጃም ዞን አንበሴ ሳር ምድር ወረዳ የኮሎኔሉ አገዛዝ በመቃወም ህዝባዊ አመጽ ውስጥ እንደምትገኝ ተገልጿል። የፍኖተ ዘጋቢ ከቦታው ሄዶ እንዳረጋገጠው በወረዳው የተከሰከሰ ህዝባዊ አመጽ ጸረ ህዝቡ የኮሎኔል የኦሮሞ አክራሪዎች አገዛዝና የአማራ ብልጽግና ባንዳዎች እጃችሁን ከአማራ ላይ አንሱ፣ የጠረፋን እንቅስቃሴ ይቁም፣ ኮሎኔሉ አይመራንምና ሌሎች መፈክሮች ያነገበ ህዝባዊ ተቃውሞ ሲካሄድ ውሏል። ኮሎኔሉ ባሰማራቸው አፋይ ቡድኖች ፋኖቹ እየታፈኑ ስለሆነ ሁሉም ህብረተሰብ ከፋኖ ጎን በመቆም የአማራን ህልውና እናስቀጥል በሚል ቀስቀሳ ሁሉም ህብረተሰብ በተገኘበት ህዝባዊ አመጽ ተካሂዷል። የወረዳው ማዕከል የሆነችው መርጦ ለማርያም ከተማ ዙሪያዋ መንገድ በድንጋይ ተዘግቶ ኮሎኔሉና ቀጣኞቹን ለማስከባት ቦታ የለንም በማለት ህዝባዊ ተቃውሞ ቀጥሏል። ዘረኛው ኮሎኔል ከፋት ጋራ በመነጋገር አማራ ለመፍጀት የተስማማውን ድብቅ ሴራ ሁሉም አውቆና ተረድቶ ባይበገሬነት በመንቀሳቀስ ያማራን ህሉና ማስቀጠል አለበት ሲሉ የፋኖ አባላት ገልጸዋል። በምስራቅ ጎጃም ዞን ሞጣ ከተማ አስተዳደር የኮሎኔሉ ጸረ አማራን ቅስቀሳን በማውገዝ ህዝባዊ አመጽ ውስጥ ይገኛለች። ህዝባዊ አመጹ የተከሰከሰው አማራን እመራለሁ ብሎ የተቀመጠው የሞግዚት አስተዳደሩ መግለጫ ተከትሎ በሞጣ ከተማ ፋኖ ቀለሙን ከበባ ፈጽመውበት ያደረ ሲሆን በጀግኖቹ የፋኖ መዝገቡ ልጆች ካፈናው ማስወጣት ችለዋል። ይህን ተከትሎ የከተማው ነዋሪ ሴት ወንድ ህፃን አዋቂ ሳይ ሁሉም ወደ አደባባይ በመውጣት ህዝባዊ እንቢተኝነቱን አቀጣጥሮታል። የተቃውሞ ሰልፉ ፋኖን ለምን ይታፈናል የሚል አቋም ይዞ ያፋኙን አገዛዝ መቃወም ህዝባዊ ተቃውሞ ተቀስቅሶ ውሏል። ይህ የተቃውሞ ሰልፍ የተከፈተው ቅጥረኛ የአማራ ብልጽግና የሞጣ ፋኖችን ለማገት የተንከሳቀሰ ባለበት ሰዓት ነው። ይህ ዜና እስከተጠናከረበት ድረስ የፍኖተ ዘጋቢ ከቦታ ሄዶ እንዳረጋገጠው ከተማዋ በፋኖ ቁጥጥር ስር ነው ያለችው። ሆዳደር አማራርና ቅጥረኛው የጸጥታ ኃይል ደብዛቸው ጠፍቶ ውሏል። ፋኖቹም ከአጓራባች ወረዳዎች ጭምር ተሰባስበው ስምሪት እየሰጡ እንደሚገኙ ነው የተረጋገጠው። በህዝባዊ ማዕበሉ መሃል በልዩ ኃይልና በፋኖ መካከል አለመግባባት ተፈጥሮ ወደ ህዝቡ የተኮሰ የልዩ ኃይል አባል ሲሞት አንድ ደግሞ ቆስሏል። የፋኖ ብሎም የአማራ ጠላት የአማራ ሆዳደር አማራር ነው። በጽግናን አይመራንም የታሰሩ የአማራ ልዩ ኃይል እና ፋኖች ይፈቱልን እና ህዝቡ ከፋኖ ጎን ይቁም በስልጣን ላይ ያሉ የኮሎኔል ካድሮች ለቀው ይውጡልን በሚሉ መፈክሮች ህዝባዊ አመጽ ቀጥሎ ውሏል። በዙሪያ ወረዳ ያሉ ታጣቂ አስፋደሮች ከፋኖ ጎን ቆመው የኮሎኔሉን ተላላኪ ወታደሮች ወደ ከተማዋ አናስገባን በማለት ትልቅ ጀብዱ ፈጽመዋል። በሁለቱም የከተማ መግቢያ የአስፋልት መስመሮች በተደራጀ መልኩ ሌላ ቅጥረኛ ኃይል እንዳይገባ ይጠብቃሉ። ከተማዋ መሃል ደግሞ ፋኖች ህዝባዊ ማዕበሉን እየመሩ ሲሆን በከተማ ምዕራባዊና ምስራቃዊ የአስፋልት መንገድ መግቢያ በኩል ከወደ ባህር ዳርና አዲስ አበባ ቀይ ቦኔት ለባሽ ሁለት ፓትሮል ኮማንዶች ወደ ከተማው ለመግባት ሞክረው በአሽዋደሩና በፋኖ በተቀናጀ ትግል ከተማው ሳይገቡ ተመልሰዋል። አሁን በከተማው ዙሪያ ፋኖ እየተጠበቀ ሲሆን ወደ ከተማው የገባ ከፋኖ ውጪ አንዳች ማይል እንደሌለ ታውቋል። የሞጣ ፋኖ ለማገዝና የኮሎኔሉ አፋኝ አገዛዝ ለማውገዝ በአጎራባች ካሉ አምስት ወረዳዎች ወደ ሞጣ በርካታ ፋኖና የፋኖ ደጋፊዎች የታጠቀርሱ አደር እየተመመ ይገኛል። የአማራ ፋኖ አፋኙን አስተዳደር ለመቃወም በቀጣይ ባህር ዳር ለሚደረገው ህዝባዊ ንቅናቄ ህዝቡ እንዲዘጋጅ ማሳሰቢያ ሰጠ። በኮሎኔሉ ቅጥረኞች የአማራ ፋኖ በባህር ዳር እየደረሰበት ያለው አፈና እስርና ወከባ አስመልክቶ መግለጫ ማውጣቱ ይታወሳል። ከሰኞ ግንቦት 8 ጀምሮ በርካታ ፋኖች በባህር ዳር ከያሉበት ለቅሞ ለማፈል የሚያስችል የስምሪት ድልድል እውን ሆኗል። በዚህ መሰረት አገዛዙ በርካታ ፋኖች እያሰረ ይገኛል። በሌላ መንገድ ደግሞ የፋኖ አባላትን ከልዩ ኃይል ወይም ከመከላከያ ከታችሁን የመጣችሁት በማለት እየረሸናቸው እንደሚገኝ ተገልጿል። በዚህ መሰረት መላው የአማራ ፋኖ አባላት መላው የባህር ዳር ህዝብ እንዲሁም መላው የአማራ ህዝብ የኮሎኔሉ አገዛዝ እያደረገ ያለውን አፈና ማዋከብና እስር በንቃት እንዲከታተልና በቀጣይ ለምናደርገው ህዝባዊ ጥሪ አስፈላጊው ዝግጅት እንዲያደርግ ሲሉ የባህር ዳር ፋኖች ጥሪያቸውን አስተላልፈዋል። በባህር ዳር ከተማ ፋኖን ሰለሞን አባተና ፋኖ ጌታቸው ሙጬ በአገዛዙ የሽብር ቡድን ለእስር ተዳርገዋል። በተያያዘ ዜና በምዕራብ ጎጃም ዞን በደቡብ አቸፈር ጃቢ ጣሃና እና ቡሬ ዙሪያዎች ወረዳዎች በርካታ የአማራ ፋኖ ህዝባዊ ኃይል በአገዛዙ አፋኝ ስርዓት በጅምላ የታፈሱ ለእስር መዳረጋቸውም ተረጋግጧል። በቡሬና በፋኖ በፍኖተ ሰላም ከተማ ቁጥራቸው ከ20 የሚደርሱ ፋኖች በቅጥረኛው የአማራ ብልጽግና በአዴን ለእስር መዳረጋቸውም የፍኖተ ሰላም ፋኖች ተናግረዋል። ከተሰሩት ፋኖች መካከል በርካታዎቹ ከህዋት ጋር በተደረገው ጦርነት ከሶስት ጊዜ በላይ በተለያዩ ግንባሮች የዘመቱና የጠላት ምሽግ የሰበሩ ድል ያደረጉ ጀግኖች ናቸው ብለዋል። በሞግዚቱ የአማራ ብልጽግና አፋኝ ባንዳዎች የተከበቡት የባሶ ሊበን ወረዳ ፋኖች አማራን ለማዳከም ብሎም ለማጥፋት የሚደረገው እንቅስቃሴ እስከ ህይወት መስዋዕትነት እንቀወማለን በማለት ህዝባዊ ንቅናቄ ሲያደርጉ ውሏል። እንደ ፋኖ ሰብሳቢዎች ገለጻ የኢትዮጵያስ መንግስት አለኝ ብሎ በነጻነት እንዳይኖር መንግስት ተብየው አሸባሪ ነው። ስለዚህ አባቶች ራስ ህዝባዊ ኃይል አጠናክረን ራሳችን ልንመክት ይገባናል ብሏል። የአማራ ጠላቱ ሩቅ ሳይሆን የክልሉ የሞግዚስ አስተዳደር ስለሆነ ምንጠራውን ከዚሁ መጀመር አለብን በማለት ለሁሉም የወረዳው ነዋሪ ህዝብ ጥሪ በማድረግ ላይ ናቸው። ህዝባዊ ምትኝነቱን ማዕከላዊ ጎንደር አልፋ ጣቁሳ ድልጊ ከተማ በከፍተኛ ወኔ ቀጥሎ ውሏል። ማዕከላዊ ጎንደር አልፋ ጣቁሳ ድልጊ ከተማ ላይም ፋኖን ትጥቅ ለማስፈታት የሄደው አፋኝ ቡድን እና በአማራ ፋኖ አባላት መካከል የተኩስ ልውውጥ ተደርጓል። በፋኖች በኩል የደረሰ ጉዳት አለመኖሩን ከወረዳው የፋኖ አባላት መረዳት ተችሏል። የአማራ ልዩ ኃይል አባላት በበኩላቸው አብሮን ምሽግ የከረመውን ፋኖን አንመታም በማለት አድመው ተቃውሞ በማሰማት ላይ ናቸው። በግጭቱ ምክንያት አካባቢው ከፍተኛ ውጥረት እንደሚገኝ ከስፍራው የደረሰን መረጃ ይጠቁማል። ከአዲስ አበባ በዩቲዩብ ያገዛዙን ባስጣኖች ሲተች የቆየው ሰለሞን ሹምዬ የጸጥታ ኃይሎች ከቤቱ ፈልገው ስላጡትና እህቱን በመያዣ ስለያዙበት እጁ ሰጥቶ በቁጥጥር ስር የተደረገ መሆኑን ታውቋል። የፋኖ አባላትን የማዋከቡና የማፈኑ ተግባር በወሎና በሌሎችም ቦታዎች እንደቀጠለ ነው። በወልዲያ ከተማ አዳጎ አደባባይ የሚገኘው የፋኖ ሎጂስቲክ ካምፕ በአድማ በታኝ ፖሊስና በመከላከያ ከበባ የተደረገበት መሆኑን በመግለጽ የአማራ ህዝብ እንዲደስለት የምስራቅ አማራ ፋኖ የተማጽኖ መግለጫ አውጥቷል። ዛሬም በሸዋ ሮቢት ቱርክ ካምፕ ጀጀባ ቆሬ ሜዳ በሚባሉ አካባቢዎች የኦነግ አሸባሪዎች በሰነዘሩት ጥቃት 3 ሰዎች መገደላቸውና 7 ሰዎች መቁሰላቸው ታውቋል። አሸባሪዎቹ ስናይፐር መትረየስና ዲሽካ የሚጠቀሙ መሆናቸውም ታውቋል። የአካባቢው ህዝብ ራሱን ለመከላከል ጦርነት ወደ ተከፈተባቸው ቦታዎች እየሄደ ነው ተብሏል። ከአዲስ አበባ ወደ ደሴ የሚወስደው መንገድ መዘጋቱ ሲነገር ከደሴ ወደ አዲስ አበባ የሚመጡ መኪኖች አጣጌ ላይ ከአዲስ አበባ ወደ ደሴ የሚሄድ ደግሞ ሸዋሮቢት ላይ እየተከማቹ መሆኑን ታውቋል። በአሁኑ ወቅት ወደ ሰባሩስ አካባቢዎች የትኛውም የጸጥታ ኃይል እንዳልደረሰ ነዋሪዎች ተናግረዋል። በአገር ውስጥ ተፈናቃዮች ብዛት ኢትዮጵያ ከዓለም የአንደኝነቱን ቦታ የያዘች መሆኑ ተነገረ። ኢንተርናሽናል ዲስፕሌስመንት ሞኒተሪንግ ሴንተር የተባለው ተቋም እንደ አውሮፓውያኑ አቆጣጠር እስከ 2021 መጨረሻ ድረስ በዓለም ላይ 59.1 ሚሊዮን የሚሆን ህዝብ በአገራቸው ውስጥ መፈናቀላቸውን ገልጿል። ተቋሙ ባሰራጨው ዘገባ በኢትዮጵያ ወደ 5 ሚሊዮን የሚጠጉ ዜጎች በአገሪቱ ውስጥ መፈናቀላቸውን ከኢትዮጵያ ቀጥሎ አፍጋኒስታን፣ ሶሪያ፣ የኮንጎ ዲሞክራቲክ ሪፐብሊክ ከፍተኛ የውስጥ መፈናቀል የደረሰባቸው አገሮች መሆናቸውም ገልጿል። ከሳህራ በታች ባሉ አገሮች በግጭት ምክንያት የተፈናቀሉ ሰዎች ቁጥር 11.6 ሚሊዮን ሲሆን በድርቅ ምክንያት የተፈናቀለው ደግሞ ወደ 2.6 ሚሊዮን እንደሚሆን ተገምቷል። የነዚህ ተፈናቃዮች ችግር ለማቃለል ካልተሞከረ ወይም በሌላ አካባቢ ማስፈር ካልተቻለ የተፈናቃዮቹ ችግር እየተባባሰ ይሄዳል ተብሏል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተመሰረተበት 50ኛ ዓመት የወርቅ ኢዮቤልዩ ሰኔ 26 ቀን 2014 ዓ.ም ተመረጠ። በፈረንጆቹ አቆጣጠር ሰኔ 3 2022 በዋሽንግተን ዲሲ ይከበራል። ድርጅቱ 50ኛውን ዓመት ምክንያት በማድረግ ባዘጋጀው የግጥም ውድድር ላይ እንዲሳተፉ ለሁሉም ጥሪውን ያስተላልፋል። ግጥሞቹ ከሚከተሉት አበይት ሐሳቦች መካከል በአንደኛው ወይም በሁለቱ ላይ እንዲያተኩርም እንጠይቃለን። አንደኛ የኢሃፓ ጽናት ፈተናውና አይበገሬነቱ፣ ሁለተኛ የኢሃፓ ኢትዮጵያዊነትና የባንዳነት አፍራሽ ሚና። በውድድሩ ከአንደኛ እስከ ሶስተኛ ለሚወጡ ግጥሞች ሽልማቶች ተዘጋጅተዋል። ግጥሞቹ እስከ ሰኔ 8 2014 ወይም ጁን 15 2022 እንዲደርሰን እንጠይቃለን። ግጥሞቹ የሚላኩበት አድራሻ በፖስታ ESPIC 5309 جورجيا أفينيو نورثويست واشنطن دي سي 20011 بإيميل eprp@eprp.com ويم espic@aol.com ناتشو يهبا هانسان يومت الزجاج جبراي
ደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዴሞክራሲ ሬዲዮ ኢያፓ 50ኛውን የምስረታ በዓል ለማክበር እንኳን አደረሳችሁ ማለት እንፈልጋለሁ። ከምስረታው እስከዛሬ ጸንታችሁ ስትታገሉ ለቆያችሁትም ደግሞ እድሜ ይስጣችሁ። ከምስረታው ጀምሮ እስከዛሬ ለተፈርሱት የጣራችሁት ደግሞ ወጉስ ከማሪዮስ ሆኑ ሲሉ ዶዶቸርነት ተካልኝ ከአርባ ምንጭ ኢትዮጵያ ደብዳቤቸውን አጠናቀዋል። ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ይህን አፈላጊ መሰለኝን ጥቆማ እንድታስተላልፉልኝ ይፈልጋለሁ። ከቅርቡኝ ሁኔታዎችን ለመታዘብ እድል ያገኘው ነኝ። አሁን ዓለምንም ጥርጥር አብይና ወያኔ ተባብረው ፋኖን ሊያጠፉ እየሰሩ ናቸው። ወያኔ አንሰራርቶ ሙሉ ጥቃትን ለማወጅ የቀረው ጊዜ በረሃብ እርዳታ ስምና ሽፋን የደለበ ስንቅና እርዳታ ከወዳጆቹ እስኪያገኝ ድረስ ብቻ ነው። አብይ አማራው በደሙ ያስመለሰው መሬት ለወያኔ ሊሰጥና ደቡብ ወሎን ሰሜን ሸዋንም ኦሮሚያ ሊያደርግ ሙሉ እቅዱን በሰራሊያው እየተፈጨረጨረና ህዝብንም እግረ መንገዱን እየፈጀ ነው። ፋኖና የአማራው ህዝብ የተደቀነበትን የመጣበትን አደጋ ቸል ብሎ ሊመለከት አይችልም። ነቅቶ ራሱን መጠበቅ መከላከል አለበት። ያብይ ስልጣን መምጣትና የተነዛው ጅምብር ያደረጃጀትን ሂደትና ይዘት ሳይቀር አደናግሮታል። አምባገነናዊ ዘረኛ አገዛዝ የሌለ ይመስል ዴሞክራሲ በሐቅ የሰፈነ ይመስል ተቃዋሚ የተባሉት በይፋ ስብሰባ ያደረጉ በይፋ አመራር እየሰየሙ አገር ጫታ ነው ብለው ሊሲሰሩ ይታያሉ። ማለትም የፋኖ ለምሳሌ አብዛኛዎቹ መሪዎች ሐላፊና ቦታ የያዙትና መዋቅሩ በእናብይ የሚታወቅ ነው። ከዚህ ግልጽነት በተጨማሪ እናብይ ጀነራል አሳምነው ጽጌን ሲገርዱ እንዳደረጉት የሰርገው ገብ ስራም ቀለል ብሎ አግኝተውታል። የጠፋ ጠፍቷል፣ ግን አሁንም የእርም ትርምጃ መውሰድ ይቻላል። ከቀድሞ ተማሪዎች ማህበር አሰራር መቅዳት ይቻላል። ተማሪዎቹ በይፋ አመራር መብረጥ ቢገደዱም በሰልፎቹ ጊዜ እነዚህ ስለሚታሰሩ ተማሪዎቹ ጥቂቶቹ ብቻ ማንነታቸውን የሚያውቋቸው አባል የሆኑበት አድማ ኮሚቴ ይመሰርቱ ነበር። ስለዚህ በይፋ የተመረጡት ወዲያውኑ ሲታሰሩ የሚስጥሩ አድማ ኮሚቴ ኃላፊነቱን ተረክቦ በየኮሚቴው ይሰራ ነበር። ባጭሩ ፋኖ በሚስጥር ያመራር ኮሚቴ ማቋቋም ይገባዋል። ትጥቅን እያሳዩ አለው መሪ ነኝ እዩኝ ማለትም ማክተም ይገባዋል። የሚስጥር አሰራርና አደረጃጀት ህልውናን ይጠብቃል፣ ድርጅትን ከጥፋት ያድናል። እውቀት ካነሰ ካለፈው የተገኘውን ሊያስተምሩ የሚችሉ ሞልተዋል። ዛሬም ነገም የመስዋዕትነት እንጂ የሹመት የመሽቀርቀር የመገሸር ጊዜዎች አይደሉም። ስለዚህም ፋኖ ራሱን በትምህርትና ተመክሮ አንጾ ከጥቃት ሊከላከል ይገባዋል። ሙያተኛና ሚስጥራዊ አሰራር ከይፋው ተቀናጅቶ ይስፈን ሲሉ ዓለሙ ደረጀ ከአዘዞ ጎንደር ደብዳቤያቸውን አጠናቀዋል። ለፍኖት አድማጮች እንዲሁም አዘጋጆች ሰላምታዬ ይቅደም። ድንቁርና ዕውቀት መስሎ ተሞሽሮ ታሪክን እንዳያጠፋ አደራ አደራ ማለት ፈልጋለሁ። ጸያፉን አነጋገር ጥንት ጀመረው የሚባለው ተማሪ ሳለ የመኢሶኑ መስራች ነገደ ጎበዜ ነው የሚባለው እውነት ይሁን አይሁን ማረጋገጥ አልቻልኩም። ግን የታህሳስ 1953ቱን መፈንቅለ መንግስት የታህሳሱ ግርግር የሚለውን የማህየም ስያሜ ወያኔም ዛሬም የአብይ ፓርቲና የመገናኛ ብዙሃን ብችሎች ሲደጋግሙት ይሰማል። ጸያፍ ግርግር በመቶዎች ለውጥ ፈላጊ ሆነው ዜጎች የተሰውበትን እንዴት ግርግር በሚል ለማንቋሰስ ይደፈራል? ስንት አገር ወዳዶችስ የተደላደለ ኑሯቸውን ትተው ህይወት አልገበሩም አልተሰቀሉም በአደባባይ? ግርግር እንዴት ይባላል? አሜሪካ ጣልቃ ገብቶ ያከሸፈው የህዝባችን የለውጥ ጥረት በኢትዮጵያ የህዝብ ትግል ታሪክ የታሳሱ መፈንቅለ መንግስት ሙከራ ከፍተኛ ቦታን የያዘ ነው። ስርዓቱን ያናጋ የተማሪዎችን እንቅስቃሴ ይዘት የቀየረ ታላቅ ምዕራፍ ነው። ይህን ያልተረዱ ወይም ይዘቱን የጠሉ ግርግር ቢሉት አይደንቅም። ያብይ የኢቢቢሲና የፓርቲ ቡችሎችም የራሳቸውን ጸራቢዎት ታሪክ ሊሉ ሲነሱ ታሪካዊውን ሙከራ ግርግር ሲሉና ሲያቀሉት ሲጮሁ በዝምታ ማለፍ የለብንም። ግርግር የሚል ሁሉ ግራ የገባው ነው አሊያም ከታሪክ ይማር ሲሉ ተዋበች በኃይሉ ከአዲስ አበባ ደብዳቤያቸውን አጠናቀዋል። ተከታዩን ደብዳቤ ላኩልን አብደላ ኑር ከበርሊን ጀርመን አገር ናቸው። ለፍኖተ ዴሞክራሲ ሬዲዮ አዘጋጆች ምስጋና ይግባችሁና ፕሮግራማችሁን በሳተላይት ማስተላለፍ እንደገና ጀምራችኋል። ወደ ሁሉም የስርጭት አቅጣጫ ቢስተካከል መልካሙ ይበዛል። ቸል ተባለ እንጂ ቴዎድሮስ አድሃኖም ላይ ተከፍቶ የነበረው የማጋለጥና ክስ ዘመቻ ቢቀጥል ቢስፋፋ መልካም ነበር። ወያኔን በማይካድራ አብይን አገዛዝ አጣዬና ቤኒሻንጉል ቃጠሎና ህዝብ ፍጅት መክሰስና ለፍርድ ማቅረብም ቸል ባልተባለ ነበር። ጥረቱ የኛው መሆን ያለበት ነው እንጂ አንድ አዛውንት ዩክሬናዊ ገደለ የተባለን ወጣት የሩሲያ ወታደር በጠር ወንጀል ከሰው ለፍርድ የሚያቀርቡ መቶዎችን ለገደሉ ወያኔና አብያሽከሮች ቪዛ ይተጣሉ እንጂ ለፍርድ ይቀርቡ አይሉም። በቀይ ሽብር ወንጀል የተከሰሱና የተፈረደባቸውም ጭምር በአትላንታ፣ በዋሽንግተን፣ ሲያትል፣ ቶሮንቶ፣ ቫንኩቨር፣ በጀርመን፣ በሆላንድ በነጻ ነዋሪዎች ናቸው። የደርግ ነፍሰ ገዳዮች ሆኑ የወያኔና አብይ አማራ አራጆች መናኸሪያ አሜሪካ አይደለችምን ሲሉ አብደላ ኑር ከበርሊን ጀርመን አገር ደብዳቤያቸውን ደምድመዋል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆችና አድማጮች በሙሉ ሰላምና ጤና ለሁላችሁም ይሁን። በፍኖተ ሬዲዮ የሚቀርበው ዝግጅት የኢትዮጵያን ተጨባጭ ሁኔታ ከግምት ውስጥ ያስገባና በሐቅ ላይ የተመሰረተ ነው። የነግባኔ በሂልን በደንብ በማስተዋል በሌላ የኢትዮጵያ አካባቢ የሚገኘው ህዝብ ከአማራ ህዝብ ጎን ቆሞ ጠላቶቹን የሚታገልበት ወሳኝ ወቅት ቢኖር አሁን ነው። ውድ የፍኖተ ሬዲዮ ተከታታዮች ወገኖቼ፣ የትግራይ ህዝብ ነጻነት ግንባር የተባለው ጠባብና ዘረኛ ቡድን በመጀመሪያ በትግራይ ጠቅላይ ግዛት ሲንቀሳቀስ የነበረውን ኢሃፓን ከትግራይ ውጡ ከማለቱም በላይ ጦርነት ከፍቶ በድርጅቱ ላይ ጉዳት አድርሷል። ከዚያም በጠቅላይ ግዛት ውስጥ የነበሩ ኢትዮጵያውያን የሚወዱ የትግራይ ሽማግሌዎችን፣ ወጣቶችን፣ ቀሳውስትን፣ በራሱ በወያኔ ውስጥ የነበሩ አባላቱን ስለ ኢትዮጵያ አስተያየት በጥሩ መንፈስ የሚያቀርቡትንና ጥያቄ የሚጠይቁትን ገድሎ በጉድጓድ እስር ቤት አስሮ አጥፍቶና ከድርጅቱ አባሮ ወደ መሃል አገር ሲመጣም ተለጣፊ ድርጅቶችን እነ ብአዴንን፣ የኦሮሞ ህዝብ ዴሞክራሲያዊ ድርጅትን፣ የደቡብ ህዝብ ዴሞክራሲያዊ ንቅናቄን መስርቶ በአገራችን የሚገኙ ብሔረሰቦችን በዘር ከፋፍሎ አንድነታቸውን አሳጥቶ ሰብአዊና ዴሞክራሲያዊ መብቶችን ገፈፈ። የአገሪቱን ኢኮኖሚ ዘረፈ። የጎንደርን መሬት ለሱዳን ሰጥቶ የኢትዮጵያን ዳር ድንበር እንዲጣስ አደረገ። ወያኔ ተላላኪ የሆነው ግራኝ አህመድ በ2010 ዓመተ ምህረት ወያኔን የውድቀት ጠርዝ ላይ አድርሶት የነበረውን የህዝብ አመጽ ቀምቶ በደቡብ የሚገኙ ዞኖችንና ወረዳዎችን በጦር አገዛዝ ስር አድርጎ ጸረ ህዝቡን አባዱላ ገመዳን የክልሉ ምስለኔ በማድረግ ህዝቡን በመከፋፈል ዘረፈ። ብዙ በደልም እየፈጸመ ይገኛል። ከቅርብ ጊዜ ወዲህ በአማራ ህዝብና የኢትዮጵያን ህዝብ አጠቃላይ የመከላከያ ሰራዊትንና የአማራን ህዝብ በተለይ ከወያኔ ጥቃት የተከላከለውን ፋኖን ለማጥቃት ከፍተኛ እንቅስቃሴ በመፈጸም ላይ ይገኛል። ይህን በአብይ ዋና መሪነት በአማራ ህዝብ ላይ እየተካሄደ ያለውን የዘር ማጥፋት ወንጀል በጋራ መከላከል ያስፈልጋል። አለበለዚያ ጥቃቱ በአማራ ብቻ የሚቆም ሳይሆን ነገ በሁሉም ኢትዮጵያዊ ላይ የሚቀጥል ይሆናል። ነግበኔ የሚለውን ብሂል እናስተውል። ዘረኝነት መርዝ ነው። ማርከሻውም በኢትዮጵያዊነት ተደራጅቶ በዘረኛው አብይ አገዛዝ ላይ በጋራ አመጽ ማካሄድ ነው። ህዝብ ያሸንፋል፣ እንተባበር ሲሉ መምህር ዳዊት ኑራሞ ከአዋሳ ደብዳቤያቸውን አጠናቀዋል።
ሰላምና ጤና ይብዛላችሁ ውድ ፍረሶችና አድማጮች፣ እንደምን አመሻችሁ። መቼ ይሆን ጥላቻን በፍቅር ክፋትን በደግነት ጦርነትን በሰላም አስቀድመን ጥርጣሬን በእምነት መንዝረን የምንኖረው እያልኩ የዛሬውን መልእክቴን ጀምራለሁ። ውድ ወገኖች ሆይ፣ እኛ ኢትዮጵያውያን ያኔም ሆነ አሁን ነገም ሆነ እስከወዲያኛው ዓለም እንኳን ቢሆን የዘወትር ምኞታችን ሰላምና ፍትህ የሰፈነባት ኢትዮጵያን ማየት ነበር የዘወትር ህልማችንና ዓላማችን። ዳሩ ምን ያደርጋል የድል ጉዳይ ሆነና ከውስጥም ሆነ ከውጭ ጠላት ተከበል በታሪክ ተሰምቶ በማይታወቅ መፍረክረክና ሽንፈትን በግድ እንድናስተናግድ የጠላት ጥምር አያለና የሌላ ኃይላቸውን የተጠቀሙብን ሲሆን፣ ለዚህ ሁሉ ከበባ ትልቁ ምክንያት ሆነው ስልጣኑን እርከን ያዙ ቡድኖች እንደ ቀድሞዎቹ ወስላታ ወያኔዎች ከአንድ ምንጭ የፈለቁ ከመሆናቸውም በላይ በተለይ ፕሮቴስታንት ሃይማኖት አማኞችና ተከታዮች ስለሆኑ ከሌላው ብሔር አማኞች ጋርም በሃይማኖት ስም በነበራቸው ትስስርና ቅርበትንም ለፖለቲካ ፍጆታ እየተጠቀሙ አንዱ ሲሆን፣ ይህንንም ሃይማኖት ሌሎች ማለትም ምዕራባውያንም በተለይ የአገርን አንድነት አላስነካም የሚለውን ኦርቶዶክስ ሃይማኖትና ተከታዮቻቸውን መዳከም ጊዜ አሁን ነው በማለት የምዕራብ ዓለም በግልጽም ሆነ በስውር በሚለግሳቸው እርዳታ ዙሪያ ቅርጫ ተካፋይ ሆኖ የተሰበሰቡ ጅቦች ይህን ጀግና ህዝብና ይህን ታሪካዊ አገር መበታተን ሴራ በታሪክ ተጽፎና በቃላት ተነግሮ በማያልቅ መልኩ እነሆ በሚያመለክታቸው ምክንያቶች የራሳቸው ምክንያት አድርገው እነሆ አገርና ህዝብን ማስተራመሳቸው ተያይዘውታል። ይብላይን ከውጭ ጠላት በላይ ሆኖ ለውጭ ጠላት ተወካይና ተጠሪ በመሆን የራሳቸውን አገርና ህዝብን እንደ ጲላጦስ ለሆዳቸው ሲሉ እየሸጡ ላሉት እንጂ እድሜው ለጀግና ህዝባችን አሁንም ይህ ህዝብ ዛሬም እንደ ድሮ የተለመደውን የህይወት ዋጋውን ቢሆን ከፍሎ እናት አገሩን ዛሬም ያድናል። ታዲያ ምንም እንኳን የብዙ ዜጎች መኖሪያና መከታ በሆነችው አገር በሴረኞች ደባ የሚፈሰው ደም የአሁኑ ትውልድ ለመጪው ትውልድና በወርቃማ ቀለም በተጻፈ ታሪክን ያስተላልፋል እንጂ እንደ ወያኔ መሪዎች የባንዳ ልጆች ነበሩ የሚል የገለማ ታሪክ ባለቤት ተብሎ የሚያሳቅቅ ታሪክ ኖሮት የሚኖር ዜጋ ሆኖ የሚኖር ትውልድ ይኖርልን የሚል ህዝብ አይኖርም። እርግጥ ነው ጠባቦችና ተከንታዮች ይችን አባባልና ቃላን ጭምር መስማት እንደማይፈልጉ እናውቃለን። እኛ ግን ከድሮ ጀምሮ ከዛሬ ነገ ይመለሳሉ የሚል ወገናዊነት ስሜት ስላለን ለዘመናት እሽሩሩ ስንል ከርመናል። ዛሬ ግን ነገሮች ሁሉ ተለውጧል። ያበጠ ፈንዳኝ ከእንግዲህ በኋላ እነሱ ሌላውን ገለው የሞትኩት እኔ ነኝ የሚልና በእንግድነት አሳድረው በማግስቱ እንብኝ አልወጣም ቤቴ የኔ ነው የሚል ቀጣፊዋሾ ጋር የሚኖር አግራይ ግንነትና ወገንተኝነት በምን መልኩ እንደሚቀጥል ገና ወደፊት የሚታይ ይሆናል። ሆኖም ግን እነሱ ቀደም ብለው በአፈቀላጥያቸው አማካይነት ባስተላለፉት መልእክት መሰረት ምድራዊን ሲኦል የሚያፋጥንላቸው ጦርነት ብቻ መሆኑ ስለተረዱ እነሆ አሁንም ጧትና ማታ የጦርነት ከበሮ መደለቃቸውን ቀጥለዋል። እንግዲህ ተለመኑ አደብግዙ ተባሉ። እነሱ ግን አሻፈረን አማራ የሚኖርባት ምድር አንኖርም ብለው ምለው የተገዘቱ ይመስላል። እንግዲህ የአማራ ጥላቻ ብቻ ከሆነ ሲኦል የሚያስናፍቃችሁ አርፋችሁ እዛው ባላችሁበት ተቀመጡ። እንቢን አሻፈረን ካላችሁ በሰላም ካልሆነ እምዬ ማርያምን በክፋት መታችሁ በሰላም አትመለሱ። ምንም እንኳን የዓለም አባወራዎች እርዳታና ድጋፍ ልባችሁ ቢደፍነው የጊዜ ጉዳይ ካልሆነ በስተቀር በክፋት ከመጣችሁ የምትቀምሱት ጽዋ የጊዮርጊስ ወይም የገብርኤል ጽዋ ሳይሆን የወርድ ጽዋ ይሆናል። ይህንን ልብ በሉ። ይህንን አትጠራጠሩ። ከጦርነት ይሻላል ሰላም ብለን በየዋነት ዝም ብለን ስትገሉንም እየሞትንም ፍቅር አስተምረናል። እንግዲህ በፈልጋችሁት መንገድ ነው እንጂ መቼስ ማልጎደኔ እኛም ተዘጋጅተናል። የእናንተ ትግል እኔ ከሞትኩ ሰርዶ አይብቀል ያለችው አህያ ምሳሌ ካልሆነ በስተቀር ትግላችሁ የእልቂት እንጂ አሸናፊ ሆኖ እንደማይወጣ እናንተም ጠንካችሁ የምታውቁ ሲሆን ሌላውም ህዝብ በሚገባ ያውቃል። ሆኖም ግን የአማራ ህዝብ ችግር እናንተ ብቻ ሳትሆኑ ራሱ በመሪ ስም ስልጣን ላይ የተወዘፈው አብይና የራሳችን ከርሳም ጭምር ናቸው። ይህን ስል አንድ ነገር ትዝ አለኝ። ነገሩ እንዲህ ነው። ባንድ ወቅት ዛፎች ተሰበሰቡና ምን ነው መጥረቢያ ያዘ ሁሉ በማናለብኝነት ጨፍጭፎ ጨረሰን ብለው ተቆጩና አስቸኳይ ስብሰባ አደረጉና ምን ብናጠፋ ነው ይህ ሁሉ መጥረቢያ በእኛ ላይ የበረታው ብለው ተመካከሩ። ከመካከላቸው አንዱ እባካችሁ በማንም ላይ ቂም አትያዙ እኛን የሚያስፈጀን የራሳችን ጠማማዎች ናቸው ብለው ዛፎቹም አረጋጉና በራሳቸው ጠማማ ቀንጫፎች ላይ እርምጃ መውሰድ ጀመሩ። ጆፍያ ሞራዎችም ማረፊያ ቀንጫፎቹ ተቆራርጠው ዛፎቹ በሰላም ኑር ጀመሩ ይባላል። እንግዲህ እነዚህ አማራ መሪናን ባይ ጠማማዎች ያንንም ኮያኔ ወግነው አማርነታቸው ሽጠውና አሳንሰው ህዝብ የደረሰበትን ግፍና በደሉ በልቡ ይዞ እስኪ ምንም አይደለም አገር ብቻ ትኖር ብሎ ሲበድሉት ያወቀ የሚኖር ህዝብ ዛሬ ያንኑ ኑሮ መኖር እንዳይችል መሪናን የሚሉ ከታች ኦሁዴድ አውዴፋ ከላይ ወያኔና ሱዳን የከበበውን የአማራን ህዝብ የድሮ ጥቃትና እልቂት አንሶ ዛሬ አዲስ እልቂት ድግስ ተደግሶለታል። ለዚህ ሞት ድግስ ላይናታች የሚሉት የአማራ ብልጽግና ታዛዦች ራሳቸው ያዋረዱ አንሶ አማራን ለዳግማይ ሽንፈት ለማላበስ ፋኖ ላይ በተቀነባበረ ሴራ የአማራን ህዝብ ቅስም ለመስበር ተብሎ የደርግን ቀሽብር በፋኖ ላይ በታሪክ ሊደግሙ እነሆ በግልጽም ሆነ በስውር ተስማምተዋል። እንግዲህ የአማራ ብልጽግናዎች አብይን ለማስተሳሰብ ብቻ ፋኖን በኦነግ ዱላ ካስመጡ ምናልባትም ከፋኖ በፊት እነሱም የመከራ ጽዋውን ቀማሽ ሳይሆኑ አይቀርም። ብቻ ያም ሆነ ይህ ያበጠ ይፈንዳ እንጂ እንግዲህ የአገር ህዝብ አለኝታዎች ፈይቶ ማንንም ተዝናንቶ በዚች አገር ላይ ስልጣን አለኝ ብሎ የሚኖር አይኖርም። ይህንን ጽሑፍ አንድ ነገር ትዝ አለኝ። ባለፈው ወያኔ ወሎን በሙሉ በተቆጣጠረ ጊዜ መላው የአማራ መሬት በተያዘች ወቅት መከላከያው አብይ እንደራሱ ዘበኞች ተኙ ተነሱ አተኩሱ ሲል ወያኔ የልብ ልብ ተሰምቶት ሲገሰግስ ፋኖ ነው በአንድ ጀንበር የወያኔን ቅስም የሰበረው። ይህንን መከላከያውም ህዝቡም ያውቃል። ራሱ አብይም ወደ ሜዳ ዘመት የተባለውም የፋኖና የአማራ ልዩ ኃይሉን ታሪክ ለመቀማት ያደረገው አስመሳይ ጀግንነት እንጂ ጀግና ሆኖ ጨክኖ ወያኔን ለመዋጋት እንዳልሆነ ታሪክ ጸሐፊዎች በትዝብት መዝገብ ላይ መዝግበውታል ሲሉ ይህንን መልእክት የላኩልን አቶ መስንቆ ጉልማ ከቶሮንቶ ካናዳ ናቸው።
ተከታዩን ግልጽ ደብዳቤ ለአዲሱ ፕሬዝዳንት በሚል መንደርደሪያ የላኩልን በላይ ተሰማ ከአባይ ማዶ ናቸው። ሰላም ፍኖቶችና ውድ አድማጮች፣ ይህን ጽሑፍ ካለውበት ሆኜ እንድጽፍ ያነሳሳኝ ድሮ ያልጠበቅኩትና አሁንም እንደምገምተው የኢትዮጵያ ሕዝብም ገና በቅጡ ያልተገነዘበው ማለት ይችላልው የአዲሱ ፕሬዝዳንት ተብዬ እስክንድር ነጋ አሳሳቢ ጊዜውን ያልጠበቀ የሹመት ስያሜና የአሁኑ አስደንጋጭ መልእክቱ ናቸው። እንደ ሰው ተሳስቼ ከሆነም ይቅርታ አድርጉልኝ። ዋናው የደብዳቤ መልእክቴ ግን ከአድማጮች ውዥንብሬን የሚያጠራ መልስ ለማግኘት ነውና ባልደራስን እስከማውቀው እስከዛሬ ድረስ አንደኛ ሰላማዊ ሰልፍ ቢጠራም ግን አልፈቀዱልኝም ብሎ ሲሰረዝ እንጂ መብታችን ነው ብሎ የጠራውን ሰላማዊ ሰልፍ ሲያካሂድ አላየሁትም። ሁለተኛ አልፎ ተርፎ የራሱ ድርጅት የውስጥ ስብሰባውን እንኳን ቀሮች መጥቶብን ብሎ ሲሰረዝ ብቻ ነው ማውቀው። ይሄ ደግሞ አቅ ነው። ሶስተኛ የህዝብ ዋና ጠላቱ የሆነውን ህጋራዊቱን ተቀብሎ በዚህ ሂደት ነው ኢትዮጵያን ከገባችበት ቀውስ የማላቀቀው የሚለው መርሃ ግብሩ የተሳሳተ ስለመሆኑ ፍየል ወዲህ ቅዝምዝም ወዲያ ብዬ ተችቼዋለሁ። አራተኛ ከኃይለ ሥላሴ ጊዜ ጀምሮ ህጋውጪ ሳይሆን አጨብጫቢና እጃውጪ የሆነውን መጋዣ ፓርላማ ተብዬ በመርጫ ተወዳድሬ ለኢትዮጵያ ስርዓትን አመጣለሁ ብሎ በመከጀሉ አሁንም ከመረቁ አብርሱኝ ከሰጋው ጾመኛ ነኝ የሚባል ነገር አይሰራም ብዬ ተችቼው ነበር። በሳሳት ወይም ትክክል ቢሆንም ፍርዱን ለአድማጮች ተዋዋለሁ። ምክራችሁንም ሆነ ተክሳጻችሁን በደስታ አቀበላለሁ። አሁን ግን እጅግ ያሳሰበኝን መልእክት ከፕሬዝዳንት ተብዬው እስክንድር ከራሱ አንደበት ሰማውና ደንግጬ እርዱኝ በማለት ለአድማጮች አቤቱታዬን አቅርቤያለሁና አሁንም በድጋሚ ፍረዱኝ። በኢትዮጵያ አቆጣጠር እሁድ ግንቦት 14 ቀን 2014 ዓ.ም ምህረት ህዝባዊ ስብሰባ እናደርጋለን። ሆኖም ተቃዋሚዎቻችን እንዳትመጡ ብሎ ራሱ እስክንድር ባንደበቱ መልእክት ሲያስተላልፍ ሰማሁት። ለመሆኑ ይህ ስብሰባ ለኢትዮጵያውያን ሳይሆን ለደጋፊዎቹ ብቻ የተጠራ ነው ማለት ነው? ኢሳያስ ወይም መለስ ወይም አብይ ተቃዋሚ የሚባል እንኳንስ ባይናችን ልናይቀርቶ ካጠጋባችን እንዳይደርሱ ስላሉ መሰለኝ ተቃውሟችን ተስፋፍቶ ከዚህ ያደረሰን። ታዲያ ክቡር ፕሬዝዳንት ያንተስ አቋም ከነሱ በምን ተለየ? ጭቃጭቃ ፖለቲካችን ያው የነመለስን ጸረ ዴሞክራሲ ለመድገም ነው? ሌላው ጉዳይ ከኃይለ ሥላሴ በኋላ መንግስቱ ፕሬዝዳንት የተባለው ዙፋን በተገለበጠ ማግስት ሳይሆን የኢስቡላ ምርጫ አካሄድኩ ካለ በኋላ ነበር። መለስና ኢሳያስም ያስመራና ኢትዮጵያ ፕሬዝዳንት የተባሉት አገሩን ከተቆጣጠሩና መሪ ከተባሉ ጀምሮ ነበር። ታዲያ እስክንድር አንዲት ሰላማዊ ሰልፍ እንኳን መምራት ያልቻለ እንዴት ሆኖ ፕሬዝዳንት ለመባል ከብርሃን በቀደመ ፍጥነት መጠቀ? ለመሆኑ የማን ፕሬዝዳንት? ጎበዝ ፍረዱልኝ ወይም ፍረዱብኝ። መልሳችሁን በጉጉት እጠብቃለሁ። ፍኖቶች መቼም ለህዝብ ድምጽ ናችሁ ብዬ ስለምገምት የመናገርና የመጻፍ መብቴን አክብራችሁ እቺን ግልጽ ደብዳቤን ለአድማጮች ታስተላልፉልኝ ያላችሁ ብዬ ተስፋ አደርጋለሁ ሲሉ በላይ ተሰማ ከአባይ ደማዶ ደብዳቤያቸውን አጠናቀዋል። ተከታዩን ደብዳቤ ላኩልን ደግሞ መሰረት አስፋው ከሎስ አንጀለስ አሜሪካ ናቸው። ሰላም ፍኖቶች፣ በመላ ኢትዮጵያ ጥላቻን ሲሰብክና ግድያን ፍጅትን ሲፈጽም የቆየው የኦሮሞ ሚዲያ ኔትወርክ ባለቤት በወንጀሉ በመከሰስ ፈንታ ወደ ሚኒያፖሊስ አሜሪካ እንዲመለስ ተፈቅዶለት በቀጣሪው ካታር ገንዘብ ሊፈላሰስ ወደዚያው ተመልሷል። በዩክሬን ሁለት ሰው ገደሉ የተባሉትን ለመክሰስ የምትጮኸው አሜሪካ በኢትዮጵያ ግን የማይካድራ ሰው በላዎችን ሆነ በቄሮ መንጋ መሪዎችን ተንከባክባ ይዛ ትገኛለች። ከአስር በላይ ጋዜጠኞች በእስር እየተሰቃዩ እያሉ የአሜሪካ ጋዜጠኞች ማህበር ጩኸቱን እያሰማ ያለው ለጃዋር ሁለት ሎሊዎች ብቻ ነው። ኢትዮጵያ የአሜሪካን ጸረ ህዝብነት በስፋት ያጋለጠች ሲሆን በተከሰተው የሩሲያ ዩክሬን ጦርነትም ምዕራቡ በሞላ ህሊና ቢስና ኢምፔሪያሊስት መሆኑንም አስመስክሯል። ይብላኝ አሜሪካ ሀገራችን ወዳጅ ነው ብለው ጫማ ለሳሙትና ራሳቸውንም ለዶላር ለሸጡት ሂሳብ ሲወራረድ ሰለባ ይሆናሉናም ነው ሲሉ መሰረት አስፋው ከሎስ አንጀለስ አሜሪካ ደብዳቤያቸውን አጠናቀዋል። Thank you.
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ራዲዮ ድምጽ አዘጋጆችና አድማጮች በሙሉ ሰላምና ጤና እንዲሆንላችሁ እመኛለሁ። ከካህድ የሚጠበቀው ውሸትን በማስተራጨት ህዝብን ለማሳሳት ጥረት ማድረግ ነው። ከላይ በተጠቀሰው ርዕስ ለውድ አድማጮች አስተያየቴን ለማቅረብ የፈለኩት ከ40 አመታት በፊት የሃፓን ከድቶ ወጥቶ ድርጅቱን ሲጎዳ የነበረው አቶ ክፍሉ ታደሰና በ2007 ዓመተ ምህረት ለወያኔው ጌታቸው አሰፋ ድሮ በውድቅ ተለሊት ከሃፓ ልዩ ድርጅታዊ ጉባኤ ሸሽቶም ወያኔን በሃፓ ስም ይቅርታ ጠይቆ ዳገር ቤት ለመግባት ቢቋመጥም መለስ ዜናዊ የማይረቡናቸው በማለት ሊቀበላቸው ፈቀደኛ ባለመሆኑም አንድ ጊዜ ሃፓ ዲሞክራሲያዊ ሌላ ጊዜ ሃፓ አንድነት በማለት የኢትዮጵያን ህዝብ ሲያወናብድ የቆየው ጥቂት ለስልጣንና ለፍርፋሪ አደራንጃና ፈቀበውና ለበጩቤው አምባገነኑ አብይ አመር ተላላኪው ለማድረግ ጋብዞም ድጋፍ ሰጥቶና የሃፓን ስም ሰርቆም የሃፓ ማገር ቤት ገብቷል ለማለት ያዘጋጀው አንጃ መከተል ሊቀመንበር ነኝ ከሚለው አድርባይ ጋር በባላገሩ ቲቪ ሃፓን በታሪክ ውስጥ በሚል ርዕስ በተከታታይ በቀረበው ዝግጅት ጋዜጠኛው አቶ ብርሃነ መስቀል ረዳም ወዳልደርስ የሄዱበትን ምክንያት ምንድነው ብሎ ለጠየቀው ጥያቄ አቶ ክፍሉ ታደሰ በ1961 ዓመተ ምህረት እነ ብርሃነ መስቀል ረዳ አይሮፕላን ጠልፎ ሱዳን ነበሩ። በዛን ጊዜ ከበደ ደስታ ወይም ደስታ ከበደ የሚባሉ የመመራም መሪ የመመራም ማበርን ለስትራይክ ያበቁ አንድ ግለሰብ ነበሩ። እኚህ ሰው በሱዳን ተገደሉ ያስገደሉ ያጽ ኃይለ ስላሴ መንግስት ነው ተብሎ ይወራ ነበር። በ1970 እስከ 1971 ዓመተ ምህረት አንድ ሰው ያግንቼም አቶ ከበደ ደስታ ወይም ደስታ ከበደን የገደልኩት እኔ ነኝ ብሎ ጥሩ የሰራ መስሎት ነገረኝ ሰላይ ነበርም። እነ ብርሃነ መስቀልም እንዳይገደሉ ተብለው ነው ወዳልደርስ የሄዱት ብሎ የመለሰው ሐሰት ነው። ታሪክን በማዛባት ህዝብን ማሳሳት ነው። የመጀመሪያው ሐሰት አቶ ከበደ ደስታን የሚመለከት ነው። አቶ ከበደ ደስታ በሱዳን ሀገር 1961 ዓመተ ምህረት ባይለ ስላሴ ሰላይ አልተገደሉም። የሞቱት ወያኔ በእስር ባደረሰባቸው ጉዳት ነው። አቶ ከበደ ደስታ የአዲስ አበባ መምህራን ፕሬዝዳንት በመሆን ለብዙ ጊዜ አገልግለዋል። በ1960 ዓመተ ምህረት በመምህራን የሥራ ማቆም እርምጃ መርተዋል። ንጉሱ የመምህራኑን በወቅቱ ያቀረቡት የመብት ጥያቄዎች እንዲመለሱ ይደረጋል በማለት ሸንግለው በወቅቱ የጸጥታ ሹም ለነበረው ኮሎኔል በላቸው ጀማነ በሰጡት መመሪያ የአዲስ አበባ መምህራንና የማህበሩን የትግል እንቅስቃሴ ለማስቆም 20 መምህራንን በጸጥታ በኩል ተመርጠው በወቅቱ በዶክተር ኃይሌ ወልደ ሚካኤል በሚመራው አገር አቀፍ ማህበር ወይንም ኢመማም የአዲስ አበባ መምህራን ማህበርን ከሰሱም። የአዲስ አበባ መምህራን ማህበር 20ዎቹ የመንግስት ጆሮ ጠቢ መምህራንን በአቶ ከበደ ደስታ የሚመራው የአዲስ አበባ መምህራን ማህበር አባልነታቸውን ሲሰርዘው የመንግስት ደጋፊ የነበረው ኢመማ የአዲስ አበባ መምህራን ማህበር ከኢትዮጵያ መምህራን ማህበር አባልነት ሰርዞ ጽፈት ቤቱ እንዲዘጋ ቢደረግም በ20ዎቹ ሰላይ መምህራን አማካይነት የአዲስ አበባ መምህራን ማህበር በመንግስት ቁጥጥር ለማድረግ የተፈጸመው ጥረት በአቀኛ መምህራን ከሽፎም የአዲስ አበባ መምህራን ምርጫ ካሄደው በ1966 ዓመተ ምህረት 40 ምንጭ ከተማ በተደረገው የኢመማ ጠቅላላ ጉባኤ ተሳትፎም ከኢመማ ስምምነት ፈጠረም። አቶ ከበደ ደስታም የማስተማር አገልግሎት ግዚያቸውን ጨርሰው ጡረታ ወጡ። ከዚያም አቶ ከበደ ደስታ በዶክተር ታዬ ወልደ ሰማያት የሚመራው የኢትዮጵያ መምህራን ሰር የአባት መምህራን ማህበርን መስርተው ዋናውን ማህበር ያገዙ ነበር። ወያኔ የውሸት ክስ ፈብርኮ ዶክተር ታዬን እስር ቤት በወረበረበት አቶ ከበደ ደስታን ማሰራቸው። ብዙ ጊዜ ታስረው ከእስር ቤት ቢወጡም የደረሰባቸው ጉዳት ከፍተኛ ስለነበር ሕይወታቸው አልፏል። የአቶ ክፍሉ ታደሰ አቶ ከበደ ደስታ ሱዳን ተገደሉ የሚለው ሐሰት ከየት የመጣ ነው? በእኙ ግለሰብ ግድያ ምክንያት እነ ብርሃነ መስቀል ረዳ ወዳልደርስ ሄዱ የሚለውም እንዲሁ ውሸት ነው። ለማንስ የብርሃነ መስቀል ረዳ ሚስት በደርግ መሪ በመንግስቱ ኃይለ ማርያም እርምጃ እንዲወሰድ ለባለቤቷ የተላከው የእጅ ጽሑፍ የክፍሉ ታደሰ ነው ብላ ዳኛው ማን ነው በሚለው መጽሐፍ ላይ ጠቅሳለች ይሃ እውነት ነው ወይ? ብሎ ጋዜጠኛው ለጠየቀው ጥያቄ መልስ አልሰጠም። ጋዜጠኛውም ዝም ብሎ አልፏል። ለምን ይሆን ደብብቆሹም? እውነቱን ብትነገር አዲስ አበባ የነበሩት የድርጅቱ አመራሮች አልቀው በከተማው ውስጥ ለደረሰው እልቂት ተጠያቂ አንተ መሆን ይታወቅ ነበር። የኢትዮጵያ ህዝብ ለነዚህ የህዝብ ልጆች ለፈጁት መይሶኖችና ደርጎች ይቅርታ ጠይቆና ያምባገነኑ አብይ አህመድ ተላላኪ አንጃዎች ቦታ ሳይሰጥ ትግሉን ለሽግግር መንግስት መስረሳ መቀጠል አለበት በማለት ደብዳቤያቸውን ያደረሱን መምህር ማቴዎስ ጎቤ ከዝዋይ ናቸው።
ሰላም ተነስተልኝ እንደምን አላችሁ? ፍኖቶችና የፍኖተ ዲሞክራሲ ሬዲዮ አድማጮችና ቤተሰቦች በሙሉ ውድ አድማጮች ሆይ እነሆ ይሃፓ ከብዙ ጣውረድ ሞትና ሽረት ባለው ጥንካሬ እነሆ ይሃፓ ዛሬ በሳተላይት ራዲዮ ታጅቦ 50ኛውን የዩብሊዩ በዓል ከጥቂት ቀናት በኋላ ሊያከብር ዝግጅቱን አጠናቆ ጨርሷል። መኖር ደግ ነው ይላል የሃገሬ ሰው። የነረሰው ያለፈውን ታሪክ ለትውልድ ያስተምራል። የተጣመሙ ታሪኮችን ለአዲሱ ትውልድ አስተካክሎ ያስተምራል። ትውልድን ለአገር አድን ዘመቻ ያዘጋጃል። ይሃፓ ድሮም ሆነ አሁን ከራስ በፊት አገር ትኑር በማለት ለውድ ህይወቱ ለቅንጣት ሳይሳሳ ታስሮ ተገርፎ ከመሞቱ በፊት አንተን የምንገልበት ጥይት ዋጋ ክፈል ተብሎ ለሚሞትበት ጥይት በቅድሚያ ቀብድ ከፍሎ የሞቱ አባሎች ድርጅት ነው። ይሃፓ ይህም ሆነ ይህ ጣላቶቹ ይሃፓ በጥላቻ ብቻ ሞቶ ተቀብሯል ይበሉ እንጂ ይሃፓ የህዝብ የበኩልጅነቱ የሚቀማው እንደ ይሃፓ ሀቀኛ ድርጅት በዚሁ በ50 አመታት ትግል ታሪክ ውስጥ ብቅ ይያሉ የሚጠፉ የነፍሰ ገዳዮች ብቅ ይያሉ እልም ሲሉ ይታያሉ እንጂ እንደ ይሃፓ አላማ ያለው ድርጅት አንዳቸውንም ለማየት አልተደልንም። እንግዲህ አለን የሚሉ ካሉም በወያኔና በብሔር በሽታ የተለከፉና ለኢትዮጵያዊነታቸው የሚሰጡት ዋጋ በጣም አነስተኛ ከመሆኑም በላይ ከአንድነት አጀንዳ ይልቅ የብሔር አጀንዳ አንጋቢዎች በመሆናቸው ይሃፓ የደረሰበት ደረጃ የሚደርሱ አይደሉም። ይሃፓ ግን ለዘመናት የደጋገመ ስለአቋሙ ለብዙሃን ብዙ ጊዜ ግልጽ እያደረገ የመጣ ስለሆነ በጥላቻ ብቻ ሳትሰሙ ያመለጣችሁ ካላችሁ የሞቱትም ሆኖ አሁን ትግል ላይ ያሉት የኢሃፓ አባሎች እምነት አቋም አንድና አንድ ነው። አንዲት ኢትዮጵያ ብቻ ሲሆን በጠባቦች ሆናብዳችሁና የተሳሳታችሁ እናንተ አገራችሁን እየጎዳችሁ ካላችሁ አንድ ያላችሁ ምርጫ የኢትዮጵያ ታሪክ መጽሐፍ አንብቡና ማንነታችሁን እንደገና ብትመረምሩ ይሻላችኋል። አሁን እንደምናያችሁ ከሆነ እናንተ እንኳን ከኢትዮጵያ ምድር ቀርቶ እንደ አውሬዎቹ ከት እንደመጣችሁም የምታውቁት አትመስሉም። ብቻ ተፈጥሮ ፈርዶባችሁ የፈረደበትን አማራ ከናንተ አልፎ ሌሎችም ሊጠሉት ስትሉ በጥላቻ ሰበካ ተጠምዳችኋል እንጂ የአማራ ህዝብ ራሳቸው በጠሉ ጥላቻ ተደናግጦ ተበትኖና ሞቶ የሚያልቅ ህዝብ አይመስለኝምና እናንተ ድሮም ሆነ አሁን ለሌሎቹ ወገኖች አማራ ይጥፋ ብላችሁ እንዲያጥቁላችሁ የምታውጁት ጥላቻ አዋጅ ዛሬ በግልባጩ ወደናንተ ዞሯልና ስለራሳችሁ ብታስቡበት የተሻለ ይሆናል። መቼስ የዘሩትን ፍሬ ማጨድ ያላ ነገር ነውና ኢትዮጵያ አማራን ጠልታችሁ የምትኖሩ ኑሮ ምናልባት በይቅርታ አዋጅ የማይሻር ለከፋ ኑሮ ምክንያት እንዳይሆንባችሁ ብዬም ሰጋለሁ። ሁሉም እናንተ ጥራችሁ ተጣጥራችሁ የትግራይ ህዝብ የኢትዮጵያና የአማራ ህዝብ ጣላት እንዲሆንላችሁ ለተቀስፍለፉ ያያያችሁ ሲሆን ይህ ህዝብ ግን የናንተን ጥላቻ ፈለክ ተከትሎ መጓዙን ትቶ በቃኝ ያለ እለት መግቢያ አቀዳዳ እንደሚጠባችሁ እርግጠኛ ሆኜ ለነግራችሁ ወዳለሁ። መቼስ እናንተ በየጊዜው በምትፈጡት ውጅምብር ዛሬ ጻሃቾችም ሆኑ ሰሚዎች የናንተ ጉዳይ ውሃ ቢወቅጡት እንቦጭ አይነት ይሆነባቸው የተሰላችሁ ይመስለኛል። እንግዲህ በእኔም ሆነ በሌሎቹ እይታ የትግራይ ህዝብ ጣላት ወያኔዎችና የወያኔዎች ልጆች ናቸው። እየተሸቀዳደማችሁ የሰላም ጭላንጭልን ሁሉንም መንገድ እየዘጋችሁ ለማስመሰል ብቻ ትግራይ ህዝብ ተርቦ ተራበ በጦርነት ተማገደ በማለት የውሸት እንባ ስትራጩና ቁም ስቅሎች ስታሳዩት ለማየት በቃን እንጂ አንድም ቀን ህዝባችሁ ተጎዳ ብላችሁ ለሰላም ጥሪ የምትሰጡት ዋጋ 0 ለጦርነት የምትሰጡት ዋጋ 100 ሆኖ ሰላም የሚል ቃል ካፋችሁ ወጥቶ ማያውቅም። ነገር አፍራችሁ ከሄደትና ከይሽነት ነው። እንግዲህ የትግራይ ህዝብ እናንተን ከጫንቃ የሚያወርድበት መንገድና መፍቴ ራሱ በህዝቡ እጅ ላይ ነው ያለው። ለዘላለም ተፈቃይቶ ከመኖር ያንድ ጀምበር ትግል ታግሎ ነፃ ሆኖ መኖር ይመረጣል። እንደነሱ አይነት አረመኔ ወልዶ ልጅ አለኝ ከመዓት መሃን ሆኖ መኖርም ይመረጣል። እንደነሱ አይነት ልጆች ወለድኩ ከመዓት ይልቅ ጣላት ወለድኩ ማለት ይቀላል። ከዚህ ጋር በተያያዘ ሁኔታ የትግራይ ህዝብ እርሱ የገዛ ልጆቹ የገደሉትና ያስገደሉት ይያየ እንዲሁ በከንቱ በአማራ ህዝብ ላይ ጣቱ መቀሰር የጥላቻ ካልሆነ በስተቀር በፍጹም አግባብነትም የለውም። ያም ሆኖ ያ የፈረደበት አማራ ዛሬም ታሪክ ራሷን ትደግማለች እንደሚሉት ገና 6 ወር ሳይሞላ በወሎ ዞኖች በመከላከያ ስም በአማራ የተሰራው ሻጥርና አልቂት እንዳለ ሆኖ ዛሬ ደግሞ አማራን ለአንዴና ለመጨረሻ እንመታ ሴረኛችሁ ሴራችሁን የኦዴድ ኦዴፓ የልጽግና ሹማምንት በመከላከያ ውስጥ በተሰገሰጉ የኦነግ አፍቃሪ መኮንኖች ጨምሮ ዛሬ ምንም የእርስ በርስ ችግር በሌለባት ጎንደር በአካባቢዋ ትርምስ ፈጥሮ በአማራ ላይ የተቃጣውን ደባ ይቋቋማል ብለው የሰጉትን ፋኖንና ወያኔ ወልቃይትን መልሶ እንዳይቆጣጠር እንቅፋት ይሆነናል ብለው ያሏቸውን ወገኖች ለመልቀም ይቻላቸው ዘንድ የአማራን ክልል በኦዴድ አፍቃሪ መኮንኖች የሚመራ ኮማንድ ፖስት የአማራ መግቢያና መውጫ በሮች የመከረኛ መከላከያ መለያ ልብሶችን በለበሱ ወታደሮች ታጥራለች። ለዛውም የቋመጠች ወያኔ በወልቃይት ዙሪያ በግልጽም ሆነ በስውር ተደብቃ ለሐጫን በመታንጠባጠብበት ሰዓት ይህ ሁሉ ከበባ ለምን ይሆን? ይህ መሰሪ መንግስት ይህንን ህዝብ አገር ወዳድነቱን እሱ አልወደደላቸውም። የሱ የኢትዮጵያ መሪነት ከአንገት በላይ ስለሆነ በልቡ ለረገዘው ኦሮሞነት እንቅፋት እንዳይሆኑበት ስጋት ስላለበት በተቻለው መጠን ይህንን ህዝብ ከማስፈቃየት አልፎ እንደ አገር መሪ ሆኖ አይዞን አገር ከሌለኛም እናንተም የለንም ብሎ የጠላትን ቅስም የሚሰብር እርምጃ የወሰደበት አንድም ቀን የለም። እንዲያውም ይባስ ብሎ ፋኖ ላይ ያነጣጠረ ሲራ ላይ ተጠምዶ ይኸው በኦሮሚያ ክልል ኦነግ ሸንዴ እየመጣን ስለሆነ እናንተም ፋኖን ምቱ ብሎ ለሆድ አደር የአማራ ብልጽግና አባሮች ትዛዝ ማስተላለፉን ሰምተናል። እንግዲህ ኦነግ ሸኔ የሚመጣው በብልጽግና አባሎችና በአባገዳዎች ላይ እርምጃ መውሰድ ስለጀመረ እንጂ ለዘመናት በአማራ ህዝብ ላይ የፈጸሙን ግድያና አልቂት እንዳልሆነ እናውቃለን። ታዲያ ሸኔ መጣን ብትሉ የመጣው ከላይ ባነሷቸው ምክንያቶች ተመጣ ብንል እንኳን ፋኖስ በምን ሂሳብ ትጥቂፍታ እንቢ ካለ ይመታ የሚል ምክንያት ሊሆን ለምን ቻለ? ከሃዲ ወያኔን ከኢትዮጵያ ጫንቃ እንዲወጥ ከሌሎች ጸጥታዎች ጋር ሆኖ ወያኔን ማስለጠሱ ነው ወይስ ለወራሪው ሱዳን ራስ ምታት በመሆኑ ወይስ እጭባቂላ ካደረች አትቆረጥም ነው ወይስ የተነከረ ከሄደ ነገለኛም ያሰጋናል ነው ወይስ ለምንድን ነው ይሁሉ ደባ በፋኖ ላይ? የአብይ ብልጽግና በጉዳዩ ላይ እንቅልፍ ያጣው ዛሬ እነሱ ስለፋኖ ምንነት ብቻ ሲጨነቁና ምናልባትም ነገ መላ ኢትዮጵያ ህዝብ በሙሉ ፋኖን ሳይቀላቀልባችሁ በዝግናዎች ከወዲሁ ለሰላሙ መንገድ ያስቡበትና ፋኖን ተወት አድርገው ይልቁንም አብሮ መስርበት መንገድ በትፈልጉ ይሻላችኋል ሲሉ ይህን መልእክት ያላኩልን አቶ ማሰንቆ ጉልማ ከቶሮንቶ ካናዳ ናቸው።
ለፍኖተ ዲሞክራሲ ሬዲዮ አዘጋጆች እንዲሁም የፕሮግራሙ አድማጮች የከበረ ሰላምታዬን አቀርባለሁ። ስንቱን አገር ወዳድ ኢትዮጵያዊ ያረደና ያሳደደ ያለው አብይ ኮሎኔል መንግስቱን በክብር ከዚምባብዌ ጠርቶ በአገራችን መሬት ሊያስተናግድ ሌላ አዲስ ጥረት መጀመሩ ታውቋል። ሁለንተናው በህዝብ ደም የከረፋው መንግስቱ ከዚህ ቀደም ኃይለ ማርያም ደሳለኝ በአማላጅ ተልኮበት እንቢታን ያሰማ ቢሆንም አብይ ተብየው ዘረኛ ይህን ፋሽስት አገር በማስገባት ምን ልዩ ጥቅም ሊያገኝ እንዳሰበ አልገለጸም። የፋሽስቱን ሰለባዎች ያሳደደ ያለው ኮሎኔል ህዝብ ጫፍ ጫፍ ይሁን ወደ አገር አማልደው አባብለው እንዲያመጡለት ካህናትና ዘመናዊ ዲያቆኖች የደርጋሽከር ሞሮችና ኤፍኤም ይሳቀና አይነት የአሜሪካ ቀጥረኞች ማማከር ነሰብሰብም ጀምሯል እየተባለ ነው። ጉዳቸው ገና ነው ሊሰምጥ ያለ ኮሎኔል ቄጤማ ይጨብጣል ሲሉ አብደላ ኢብራሂም አሊ ከካርቱም ሱዳን ደብዳቤቸው አጠናቀዋል። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይተካለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Bye-bye.